ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
የጥምቀት በዓል የበዓላችን ስለሆነ ለክርስቲያን ወንድሞቻችን ያው ሲመጡ ጻዩ ስለሚመጡ እነሱን ልናስተናግድ ያዘጋጀነው ዳቦ ሁሉም ነገር አታክልት ስለአለ የመቻቻል የፍቅር አንድነታችንን ለመግለጽ እንደ ሙስሊምነቴ ዛሬ ክርስቲያን ወንድምና እህቶችን ላስተናግድ እዚህ ጋር ተገኝቻለሁ።
ኢትዮጵያ ውስጥ የመቻቻል ከተሞች ተብለው ከሚጠሩት መካከል አንዷ ድሬዳዋ ከተማ ናት። የከተማዋ የሙስሊም ነዋሪዎች በጥምቀት በዓል ላይ ለክርስቲያን ነዋሪዎች አብሮነታቸውን ያሳዩበት ተግባር ትኩረትን ስቧል። በምሽቱም ቃኝዋለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራዋል። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። በድሬዳዋ ከተማ የእስልምና እምነት ተከታዮች የሚበዙባቸው ሰፈሮች ነዋሪዎች በሰፈራቸው ታቦት አጅበው ለሚያልፉ የኦርቶዶክስ ክርስቲያን ምዕመናን ውሃና ጣፋጭ ምግቦችን አቅርበዋል። ከአራት ዓመት በፊት ተከስቶ በነበረው ግጭት ማግስት ላፍታ ከመደብዘዙ በስተቀር ድሬዳዋ በቆየ ታሪኳ የእስልምናና ክርስትና እምነት ባሎች በአብሮነትና መቻቻል የሚከበሩባት ከተማ ስለመሆኗ ነዋሪዎች ለአሜሪካ ድምፅ ተናግረዋል። የዚህን ጉዳይ ዝርዝር አዲስ ቸኮል ይነግረናል።
የለጋሬ ሰፈር ነዋሪዎች ከሰዓት በኋላ ከማደራቸው ወጥተው በሰፈራቸው የሚያልፉትን የኦራይልና የጎርጊስ ቤተክርስቲያኖችን ያጀቡ ምዕመናን ለመቀበል ዝግጅት የጀመሩት በጠዋት ነው። ይህ ሁልጊዜ የሚያደርጉት እንደሆነና ክርስቲያኖችን በእነሱ ባለ ወቅት ተመሳሳይ እንደሚያደርጉላቸው ይናገራሉ።
እሺ፣ እኔ ወይዘሮ አልፊያ መሐመድ እባላለሁ። የ08 ነዋሪ ነኝ። አሁን ያው የጥምቀት በዓል የበዓላችን ስለሆነ ለክርስቲያን ወንድሞቻችን ያው ሲመጡ ጻዩ ስለሚመጡ እነሱን ልናስተናግድ ያዘጋጀነው ዳቦ ሁሉም ነገር አታክልት ስላለ የመቻቻል የፍቅር አንድነታችንን ለመግለጽ እንደ ሙስሊምነቴ ዛሬ ክርስቲያን ወንድምና እህቶችን ላስተናግድ እዚህ ጋር ተገኝቻለሁ።
ምን አዘጋጅታችኋል?
እኛ ዳቦ አዘጋጀን፣ ኩኪስ አዘጋጀን፣ ሙዝ፣ ሀብሀብ፣ ብርቱካን፣ ውሃ ሁሉም ነገር አዘጋጅተናል።
ስሜ መሐመድ አሚን ፈለቀ ገሌ ይባላል። የ08 ነዋሪ ነኝ፣ ለጋሬ ማለት ነው። እና ከትላንትና ጀምሮ ጥምቀት በዓልን በማስመልከት ልዩ ልዩ ዝግጅቶችን አድርገናል። ትላንትና ጽዳት ነበረ። ዛሬ ደግሞ ክርስቲያን ወንድሞቻችንና እህቶቻችን ከዛ ሲመጡ የውሃ የተለያዩ ፍራፍሬ አይነት፣ ብስኩት፣ የተለያዩ ነገሮችን አዘጋጅተን እየጠበቅን ያለ ነው። ይሄ እንግዲህ እኛ ክርስቲያኖችን ያው ፍቅራችን ሙስሊሞች እንደመሆናችን መጠን ክርስቲያኖችን ፍቅራችን የምንገልጽበት መንገድ ነው። እነሱም እንደዚህ በተለያየ ጊዜ በእኛ ይት ጊዜ ዝግጅት ስለሚያደርጉልን እርስ በርሳችን ተደጋግፈን አንድ መሆናችንን ያለንን ፍቅር አንድነታችን ውበታችንን ለመግለጽ ነው እና በጣም ቆንጆ ነው። በጣም ደስ በሚል ሁኔታ ነው እዚህ ጋር እያንዳንዱ ሙስሊም ማለት ነው ከጠዋት ተነስቶ ጽዳቱንም እያጸዳ የሚያስፈልገውንም አቅርቦት እያቀረበ እየተጠባበቅን ያለ ነው።
እንደ ለጋሪዎች ዝግጅታቸውን በጠዋት ባይጀምሩም በፀሐይ ታቦቱን አጅበው ሲጓዙ ለዋሉ ክርስቲያን ምዕመናን ገንዘብ አዋጠው ውሃ መግዛታቸውን የሚናገሩት የገንደገራዳ ሙስሊሞችም ተመሳሳይ አስተያየት ነው ያላቸው።
አምዲያ መሐመድ እባላለሁ። ያው 09 ነዋሪ ነኝ፣ ገንደገራዳ ሩአይል አካባቢ። ያው ለበዓሉ ሙስሊሞች አዋተን እዚህ ጋር በዓሉን ለማክበር ውሃ ምናምን አቅርበን ያው ለማዘጋጀተን ታቦቱን ለመቀበል እየተዘጋጀን ነው እና ያው በዓሉን በእኛ በደስታ በየዓለም ያርግልን የሰላም እና ደስተኛ ሆነን ማንኛውም ሃይማኖት ላይ ደስተኛ ሆነን በሙስሊምነታችን እየሰራን ያው እያቀረብን መሆኑን በትትና አቀርባለሁ።
እሺ፣ ስሜ አብዲ አህመድ ይባላል። እምነቴ የሙስሊም ተከታይ ገንደገራዳ 09 ቀበሌ ነዋሪ ነኝ እና ያው እምነቱ የሁላችንም እስከሆነ ድረስ ሰላም ሰፈሩን በበጎ አድራጎት አንድ ላይ ተሰባስበን የበኩላችንን ውሃ ለወንድሞቻችን፣ ለእህቶቻችን፣ ለእናቶቻችን ከመንገድ ደክሞ ሲመጡ ውሃ በበጎ ፈቃዳችን አድርግተን ለመስጠት ተዘጋጅተን በሰፈራችንም ሰላም በሰላም ወጥተው በሰላም እንዲገቡ ተደራጅተን እነሱም በሰላም ለመቀበል ተዘጋጅተን እየጠበቅናቸው ነው።
Yeah. የኮኔል መጋላና ቀፊራ ሰፈሮችን የሚያቀፈው 06 ቀበሌ በትላንትናው ዕለት ወደ ጥምቀተ ባህር የሚሄዱ ታቦታትን አጀበው ለሚሄዱ ክርስቲያን ምዕመናን ተመሳሳይ መስተንግዶች ያደርግ የነበረ ሲሆን፣ አሸዋ፣ ታይዋንና ፈተይሳን የሚያካትተው 07 ቀበሌ ደግሞ ሰኞ ጥር 13 ቀን ወደ ማደሪያ የሚመለሱን የእግዚአብሔር አብ ቤተክርስቲያንን ታቦት አጀበው ለሚሄዱ ምዕመናን ተመሳሳይ መስተንግዶ ለማድረግ መዘጋጀታቸውን ነዋሪዎች ለአሜሪካ ድምጽ አስታውቀዋል። ሰዓቱ ደርሶ የቅዱስ ዑራኤል ታቦትን ያጀቡ ምዕመናን ለጋሪ ሲደርሱ አስቀድሞ የተዘጋጀው ዋና ጣፋጭ ምግቦች እደላ ተካሂዷል። ምዕመናን በተደረገላቸው መስተንግዶ ደስተኞች ናቸው።
ሙሉ ወርቅ ሙሉ ቀር ዝርብየ አምናም ከዘንድሮ በጣም ቆንጆ ነው። አምናም እንደዛው በጣም ቆንጆ ነው። አመሰግናለሁ።
ስሜን ኢሳሬት ጉልማ እባላለሁ። የመጣው ከገንደገራዳ ነው። ሲጀመር እኛ ድሬዶች የሃይማኖት ልዩነት የለንም። የሆነ ሰዓት ላይ ነበር እንደዛ የመጣው። አሁን ግን እንትን ብሏል። ደስ ይላል። ሲጀመር ሁላችንም አንድ ላይ ነው። ተካፍሎ መብላት አብሮ ያንደኛው ባል ሲሆን ያንደኛው ባል አብር እንደምናከብር ይታወቀ ነው። በማል ግን ሌላ እንትን ተፈጥሮ ነበር። አሁን ግን እግዚአብሔር ይመስገን ደስ ይላል። በጣም ልዩ አሪፍ ነው አሁን ላይ እና ደስ ይላል። በጣም ደስ ይላል። እንደዚህ አርብቶ ደክሞን መተን ውሃ ምናምን ስናገኝ ደስ ይላል። በጣም እናመሰግናለን።
በድሬዳዋ የሙስሊም በዓላትም ሲከበሩ ክርስቲያኖች በየሰፈራቸው ገንዘብ አዋጥተው ለሙስሊም ምዕመናን ተመሳሳይ የውሃና ጣፋጭ ምግቦችን ያቀርባሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ጀኮልን አመሰግናለሁ። ድምፃዊት የማርያም ቸርነት በመድረክ ስሟ የማ በድምፅ የያሬድ ሙዚቃ ትምህርት ቤት መምህሩ ኢዮኤል መንግስቱ ደግሞ በዝግጅትና በቅንብር የተዋሃዱበት የደጋ ሰው የሙዚቃ አልበም የተለያዩ የሙዚቃ ባህሎችን ያዛመደ አዲስ ስራ ነው። ኤደን ገረመው ሁለቱም ባለሙያዎች አነጋግራ ተከታዩን ዘገባ አሰናድታለች።
እጆቼን እሳቱ እስቅጥቼ ባነድም ቁርጥምጥም ቁርጥምጥም ገላ ሲነካካኝ ሰሞኜ ቅልጥልጥ ትርትር ድንግጥግጥ።
አዲስ አበባ ተወልዳ ያደገችው የማርያም ቸርነት ቤተሰቦቿ ይጠቀሙበት የነበረውን የቁልምጫ ስም ለመድረክ ስሟ መጠሪያነት መርጣ የማ ተብላለች። የማ የተለያዩ የእንግሊዝኛ ዘፈኖችን ማዳመጥና ማዜም የጀመረችው በልጅነቷ እንደነበረ ትናገራለች። በጊዜ ሂደት ድምፃዊ የመሆን ፍላጎት እንዳደረባት የምትገልጸው የማ ሸራተን አዲስ ሆቴል በሚገኘው ኦፊስ ባር ውስጥ ከሚሰሩ የሙዚቃ ባንዶች ጋር ተቀላቅላ ስራ መጀመሯንም ነው የምታስታውሰው። ከአዲሱ አልበማ አዘጋጅ፣ አቀናባሪና የሙዚቃ መምህር ኢዮኤል መንግስቱ ጋር የተገናኘችውም ስራ ከጀመረች ከሶስት ወራት በኋላ ነበር።
ስሜት አስሱ ነኛዋ ሰው ቆለኛ ተራራናት ወጣው አፍቅሬ ደገኛ ደመናውን ቁልቁል አዘቅዝቄ ያየው ፀሐይ ሳትጋረድ ይበርደኛል። ምን ነው ናልኝ መሞቴ ነው ቆለኛ ነኝና አረ ስሜት እቶናማው ፍቅር።
ከሰባት በላይ ትላልቅ ሙዚቀኞች የተሳተፉበትና ረዥም የዝግጅት ጊዜን የወሰደው የደጋ ሰው የሙዚቃ አልበም ተጠናቆ ሲለቀቅ በጥቂት ቀናት ውስጥ ከባለሙያ እስከ አድማጭ ሙገሳ ተችሮታል። አድናቆቱ የሙዚቃ ቅንብሩን፣ አቀራረቡን፣ ግጥምና ዜማው ላይ ብቻ ያተኮረ ሳይሆን ድምፃዊቷን ከአንጋፋ ኢትዮጵያዊት የሙዚቃ ሰው እጅጋየሁ ሽባባው ጂጂ ጋራ ያመሳሰለም ነው። የማን የጂጂ ታናሽ ወይም የጂጂ ደቂቅ ሲሉ ያደነቁም አሉ። የማ አልበሙ በተለቀቀ በጥቂት ቀናት ውስጥ ያገኘችው ይህ አድናቆት እንደከበዳት ከአሜሪካ ድምጽ ጋር በነበራት ቆይታ ተናግራለች።
ተጽዕኖ አሳድራብሻለች ለሚለው እሱን ለመመለስ ይከብደኛል። ማለት ጂጂን ማዳመጥ በደንብ የጀመርኩት ላይቭ ሙዚቃ መጫወት ከጀመርኩ ከወራቶች በኋላ ነው እና ከዛ በፊት ብዙ ጊዜ ነው ጅማሬ የነበረው በእንግሊዘኛ ሙዚቃ ነበር። እንግሊዘኛ ሙዚቃ ነው ማዳመጣው መዛፍ ነው የነበረው። ከባድ አስተያየት ነው። ለምን ትልቅ ሙዚቀኛ ናት ጂጂና በሷ መለካት ራሱ በጣም ከባድ ነው ለኔ። በጣም ነው ማከብራት በጣም ነው ሞዳት ትልቅ ናት እና እኔ ይገባኛልም የሚለውን ሁላ አላስብም። ግን ለኔ ትልቅ ክብር ነው። በጣም ትልቅ ክብር ነው። እጅግ በጣም ትልቅ ክብር ነው ለኔ።
የማ በልጅነቷ የተገራው ድምጿ የሙዚቃ አቅሟን የተረዳ ባለሙያ እጅ ላይ የጣላት በጊዜ ነበር። የደጋ ሰው አልበም አዘጋጅ፣ አቅራቢና አዋሃጅ፣ ግጥምና ዜማ በመድረስ እንዲሁም ደግሞ አልበሙን ለህትመት ያበቃው የያሬድ ሙዚቃ ትምህርት ቤት ዳይሬክተር ኢዩኤል መንግስቱ ከየማ ጋር የተዋወቁበትና የአልበሙ ዝግጅት የተጠነሰሰበትን ሂደት አጋርቶኛል።
እኔ የምጫወትበት የሙዚቃ ባንድ ውስጥ አጋጣሚ ከኛ ጋር ተጫወት የነበረች አንድ ሌላ ድምፃዊት ወደ አሜሪካ ሙቭ አደረገች እና ግን አጋጣሚ የማርያም ጓደኛ ስለነበረች ሸራተን ከሚጫወትበት ቦታ እኔ ወደምጫወትበት የነበረው ራማዳ ሆቴል ይዛት መጣች። ከዛ ትውቃችን በዛ ነው የጀመረው። እንግዲህ መጀመሪያ ሳውንድ ቼክ ላይ አስታውሳለሁ፣ ወደ 11 ሰዓት ተኩል ወደ 12 ሰዓት አካባቢ ይመስለኛል ሳውንድ ቼክ ላይ ነው ይዛት የመጣችው እና ድምፃን ሰማ ነው ኢምፕረስ አድርገኝ ዋው አልኩ። ከዛ ያው መታወቅ መጣ። ሪሄርሳል ወይም ጥናት ላይ መገናኘት ጀመርን። ለመጀመሪያ ጊዜ ግን እንደ ቀልድ ነው፣ ሲሪየስም አልነበረም። እንዲሁ ስናጠና የምናጠናውን ነገር ሪከርድ እናደርግ ነበር እና ድምፅ ውስጥ አንድ ዘፈኝ ዘፈኝ ብያት የጋሽ ግርማ በየነን እንደርጎ የነጡት የሚለውን ሙዚቃ በማይክ ዝም ብለን በቃ ቀልል አድርገን ተጫወተችው። በጣም ይደንቅ ነበረ። በጣም ይገርም ነበር። አውትፑቱ በጣም ይገርም ነው። ከዚህ በፊት ደጋግሜ ብያለሁ። ልክ ብዙ በጣም አንዳንድ ሰው በጣም ጎበዝ ዘፋኝ ሆኖ ሪከርዲንግ ላይ ግን ጥሩ ላይ መጣ ይችላል ሲቀዳ ሲሰማ። የማ ላይቭም ጥሩ ነበር የሰማሁት። ከዛ ሪከርዲንጉ ላይ ደግሞ በጣም ጭራሽ በጣም በቃ ወደፊት ሄደ። ከላይቭም በላይ በጣም ወደፊት ሄደ። ልክ በምስል ፎቶጀኒክ እንደምንለው ነው የሆነውና የመጀመሪያው ሞመንት ድምጿን የሰማሁበት ሞመንት ያ ነው እና ታለንቷንም በደንብ የበለጠ ሰርች እንዳደረግና እንዳይ የጋበዘኝ አጋጣሚ ያ ነው።
የማ እንደ ጀማሪነቷ ብዙ ገቢን ሊያመጣ ወደሚችል የገበያ ስራ ላይ ትኩረት ሳታደርግ የተለያዩ ሀገር በቀል ድምጾችና ሙዚቃዎች ላይ ለመስራት እንዲሁም ለመመራመር ፈቃደኛ በመሆኗና በታታሪነቷ ከሙዚቃ መምህር ኢዩኤል መንግስቱ አድናቆት ተችሯታል። ለሁለት ዓመታት ለተጠጋ ጊዜም ለስራው ከፍተኛ የሆነ ትጋት ማሳየቷንም ጨምሮ አድንቋል።
ከዛ በኋላ አልበም እንድንሰራ ጥያቄ ያቀረብኩላት፣ ምክንያቱም አሁን የሰራነውን አይነት አልበም በተለይ ለመስራት ከሌላ አርቲስት ጋር ቢሆን አይሳካም ወይም ሲጀመርም ሀፕን አያደርግም። ምክንያቱም አብዛኛው አርቲስት ፍላጎቱ ዌል ቴስትድ የሆነውን ወይም በጣም የሚታወቀውን የሙዚቃ ትሬንድ እና ኮሜርሻል የሆነውን ነገር መስራት ነው የሚፈልገው እንጂ እንደዚህ ግጥሙ ጠጠር ያለ የሙዚቃው ሀሳብ ትንሽ ገዘፍ ያለ እና እንደዚህ ነገር ውስጥ መግባት ይፈራል፣ ምክንያቱም ሪስክ ነው ብሎ ስለሚያስብ እና በዚህ አጋጣሚ የማን በጣም ነው ማመሰግናት ይህን እምነት እኔ ላይ ጥላ ፍቃደኛ ስለሆነች ማለት ነው። እና ከዛ በኋላ ነው እንግዲህ እሷን ታለንት ወደ ፕሮዳክሽን ለማምጣት አሰቡ የመጣው።
ምንም እንኳን የማ በደጋ ሰው አልበም ጎልታ ብትወጣም ከዚህ ቀደም ለህዝብ የደረሱ ስራዎችም አሏት።
በመጀመሪያ በእንትን ቅኔ ነው ሀገር የተሰኘ ብዙ አርቲስትን ያሳተፈ ለኮቪድ ጊዜ የተሰራ ሙዚቃ ነበረ። እዛ ላይ የመጀመሪያ ስራዬ ነው። ቀጥሎም አንድ ሲንግል አውጥቼ ነበር በሌላ የሙዚቃ ዘውግ ውስጥ ያለ ማለት ነው። አንድ ሲንግል አውጥቼ ነበር። ከዛ ቀጥሎ ደግሞ ዶቃ የተሰኘ ይሄ አልበምን ከመውጣቱ በፊት ደግሞ አንድ የሰራሁት አለ ሳውንድ ትራክ ነው። ዶቃ የተሰኘ ፊልም ላይ ሳውንድ ትራኩን እኔ ነኝ የተጫወትኩት።
የደጋ ሰው ከምዕራብ አፍሪካ ኮራ እስከ ኢትዮጵያዊቱም እንዲሁም የአውሮፓ ሀገረሰብ የሙዚቃ መሳሪያዎች ጥቅም ላይ የዋሉበት ከሙዚቃ ቅንብሩ ለገበያ እስከዋለበት ጊዜ ድረስም ከፍተኛ የሆነ ጥንቃቄ የታየበት ለአልበሙ ማስታወቂያም ዘጋቢ ፊልሞችና ለየት ያለ ድረገጽ የተዘጋጀለት ሲሆን የአልበሙ የጀርባ አጥንት የሆነው ኢዩኤል መንግስቱ ለአልበሙ ከወጣው ገንዘብ ይልቅ ትኩረት እንዲደረግ የሚሻው አልበሙን ልዩ በሚያደርጉት ነገሮች ላይ መሆኑን ይናገራል።
እንግዲህ ይሄን አልበም ለየት ያደርገዋል ብዬ የማስበው ነገር ብዙ ነገር ነው። አንደኛው ነገር የመሳሪያ ስብጥሩ ነው። የመሳሪያ ስብጥሩ በተለይ ሀገር በቀል የሆኑትን በየትኛውም የዓለም ክፍል ያሉ ፎክ ሚዚክ ኢንስትሩመንት የሆኑትን ሀገረሰብ ይዘት ያላቸው የሙዚቃ መሳሪያዎችን እዚህ ሙዚቃ ላይ ኢንኮርፖሬት ማድረጋችን አንደኛው ለየት የሚያደርገው እሱ ነው። ቅድም እንደተባለው ኮራ ተጠቅመናል፣ ከምዕራብ አፍሪካ ጊታር ይሁን እንጂ ተጠቀመው የጊታር ኢነሰንስ የትም ዓለም ላይ ጊታር ነው ግን አጫውቱ በእያለም ላይ ያለው የጊታር አጫውት የተለያየ ነው። አውሮፓ ውስጥ ያለው የጊታር አጫውት ሌላ ነው። ጃዝ አሜሪካ ውስጥ ያለው አጫውት ሌላ ነው። አፍሪካ ውስጥ ያለው አጫውት ሌላ ነው። ለምሳሌ ቱዋሬግ ካልቸር ወይም የምዕራብና የሰሜን አፍሪካ የሙዚቃ ባህል የሆነውን የቱዋሬግ የሙዚቃ የጊታር አጫውት ተጠቅመናል። ካላባሽ በጣም አፍሪካ ውስጥ ፖፑላር የሆነ የባህላዊ የምት መሳሪያ ነው። ከቀለም ይሰራ እሱን ተጠቅመናል። አውሮፓ ውስጥ እንዲሁ ፖርቹጊዝ ጊታር የሚሰኝ መሳሪያ አለ፣ ባህላዊ መሳሪያ። እሱም እንደዚሁ የክር መሳሪያ ነው። እሱን ተጠቅመናል። እና እነዚህ ኢንስትሩመንቴሽን እነዚህን መቀላቀላችን አንዱ ለየት የሚያደርገው ነገር እሱ ነው። ከሀገራችንም ለምሳሌ ከቤንሻንጉል ጉምዝ ቱም ተጠቅመናል። ከጋሞ ዲታ ተጠቅመናል። ከደራሼ ማይራ የሚባል መሳሪያ አለ፣ እሱን ተጠቅመናል። እና እነዚህ ለየት የሚያደርገው ጉዳይ ነው። ሁለተኛው ለየት የሚያደርገው ጉዳይ ደግሞ እንዳልኩሽ ነው ቀደም ብዙ አርቲስት የማይደፍራቸውን ለምሳሌ ብዙ ሰው ማያቃቸው ነገር ግን በጣም አድቫንስድ እና ኮምፕሌክስ የሆነ የሙዚቃ ውቀት ያላቸው የባህል ወይም ያገር በቀል ሙዚቃ መሳሪያ ተጫዋቾች አሉ ወይም ሙዚቀኞች አሉ። እንደምሳሌ እንዳብነት ለምሳሌ የኤዶ ይባላል። የጋሞ እስከ 7 ፓርት ድረስ ሃርሞኒ ድምጽ ያለው ወይም ህብረት ድምጽ ያለው አገር በቀል ውቀት አለ። እሱ ላይ እንግዲህ እድሜያቸው በግምት 50 በላይ 50 60 ውስጥ ያሉ እናቶች እነሱ ጋር ትልቅ ውቀት አለና የነሱን ተጠቅመናል። ይሄ ለየት ያደርገዋል። አባውዴ ተጠቅመናል። ይሄም ለየት ያደርገዋል። በተጨማሪ ግጥም ለምሳሌ ከሚታወቁት አሁን እኛ ከምናቃቸው በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ግጥም በመስጠት በጣም ብዙ ሰዎች ይታወቃሉ። ከነሱ ብቻ አይደለም የሚያሰራውና ካዙ ከምትባል ጋሞ እንደዚሁ ለጥናትና ምርምር በሄድንበት ወቅት ካገኘናት ከእሱ አንድ ግጥም ተቀብለናል። እና እነዚህ ነገሮች የአልበሙ አይ ቲንክ መለያ ቀለሞች ናቸው።
የማና ኢዩኤል በቀጣይ የደጋሰው የሙዚቃ ቡድን የተለያዩ የሙዚቃ ጉዞዎች እንደሚኖሩት የጠቆሙ ሲሆን በዋናነት የአልበሙ ዓላማም ሀገር በቀልና ዘመን ተሻጋሪ ስራዎችን መስራት መሆኑን ጠቁመዋል። በቀጣይም የተለያዩ የሙዚቃና የዜማ ሙከራዎቻቸውን እንደሚቀጥሉም አስታውቀዋል።
የኢትዮጵያ ሙዚቃ በተለያዩ አርቲስቶች ኢንተርናሽናል የሆነ እድል አግኝቷል። ለምሳሌ በ1960ዎቹ እና 70ዎቹ በነ ክብር ዘበኛ ባንድ፣ በሚሊተሪ ባንድ፣ በተለያዩቹ ባንድ የኢትዮጵያ ሙዚቃ ዓለም ላይ ፖፑላር ሆኗል። በተለይ ኢትዮፒክስ ፍራንሲስ ፋልሴቶ ፐብሊሽ ካደረገው በኋላ የኢትዮጵያ ሙዚቃ በደንብ ዓለም ላይ የሚሰማበት እድል አለ። ቅርብ ጊዜ እንግዲህ እኔ በግሌ የማውቀው ደግሞ እጅጋየሁ ሽባባው ነው። የጂጂ ዓለም አቀፍ ስራ ነው እና እስካሁንም ድረስ ብዙ እንግዲህ በረጅም ዓመታት ሆኗል፣ ግን ፍሬሽ ነው ሙዚቃዎቿ እና ዓለም አቀፍ ሙዚቃ ተሰርቷል በእነዚህ አጋጣሚዎች። እና አሁንም የኢትዮጵያ ሙዚቃ እንደዚህ ሎካል ሆኖ እንዳይቀር እኛ ብቻ አይደለም ኢንጆይ ማድረግ ያለብን። ኢትዮጵያ በሙዚቃው በነ ሙላቱ ለምሳሌ በነጋሽ ሙላቱ አስታጥቄ ትታወቃለች። ልክ እንደዚህ አይነት ዓላማ የያዘ ኢትዮጵያ ሙዚቃ ወርልድ ዋይድ ተደማጭ የማድረግ ዓላማ አድርገን እየሰራን ያለ ነው እዚህ አልበም ላይ ማለት ነው።
የደጋሰው አልበም እንደ ዶክተር እዝራ አባተ፣ ድራመር ተፈሪ አሰፋ፣ የሙዚቃ ቀናባሪ ጆርጋ ስዩም፣ ይልማ ገብረአብ፣ እንድሪስ ሀሰን፣ ጋሞዎቹና ሌሎች ከፍተኛ የሀገር ውስጥና የውጭ ሀገር ሙዚቀኞችን ያካተተ ስራ ነው። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን በእጅጉ አመሰግናለሁ። በመቀጠል ደግሞ አስመሟዋየ ነው ወጣት ስራ ፈጣሪዎችን የሚያበረታቱ አንድ ባለሀብት ያስተዋውቀናል።
የላቁ ሀሳቦችን ይዘው ብቅ ያሉ ወጣቶችን ለመደገፍ በዘረጉት የግል ተነሳሽነት የቅርብ ጊዜ ትኩረት ያገኙት አቶ ቢጃይ ናይከር ናሬሽ በአባታቸው ህንዳዊ የሆኑ ኢትዮጵያዊ ባለሀብት ናቸው። በአዲስ አበባና ደብረ ብርሃን ከተሞች በተከሏቸው ፋብሪካዎች የምህንድስና ማሽኖች ምርት ላይ ተሰማርተው እንደሚገኙም ባለሀብቱ ይናገራሉ። ከሰሞኑ ታዲያ ባለሀብቱ ፌስቡክ በተባለው የማህበራዊ ትስስር ገጽ ላይ ወጣቶች አዲስ ስራ ለመጀመር የሚያስችል ረብ ያላቸው ሀሳቦች እንዲያጋሩ በማድረግ በሀሳቡ ልቆ ለተመረጠ አንድ ሰው የስራ መጀመሪያ እስከ 100 ሺህ ብር ድጋፍ የመስጠት መርሃ ግብር ጀምረዋል። እርሳቸው ማህበራዊ ውል ሲሉ በሚጠሩት መተማመን መሰረት ያደረገው ድጋፋቸው እንዴት እንደተጀመረ ሲያስረዱም
ኮርፖሬት ሶሻል ሬስፖንሲቢሊቲን አብዛኛውን ጊዜ በእርዳታና በምናምን ነበር የምናሳልፈው ድርጅታችን። ነገር ግን ከኮሮና በኋላ ኮሮና ላይ በጣም ታመሜም ስለነበረ መነሻው ለራሴ የገባሁት ቃል ነው። ምክንያቱም አንድ ሌሊት አንድ ጠዋትን የምንመኝበት ዘመን የነበረ ጊዜ ነበር በጣም ታመሜ ስለነበረ። በጣም ኩኝ ይሄንን አደርጋለሁ የሚል ያለኝን እንትን ለሰው ለወጣቶች ስፔሻሊ ስራ እንዲሰሩ እርዳታ ሳይሆን ተለዋጭ የሚለወጥ ነገር ያመጣል በሚል ሁኔታ ላይ ለማስቀመጥ ፈልጋለሁ የሚል ለራሴ የገባሁት ዊሽ ነው። ስለዚህ ይሄንን ዊሽ ከዳንኩ በኋላ አንድ ፕሮግራም አዘጋጀው። አንደኛው የተቆለፈበትን አቅማቸውን እንዲከፈት ማድረግ በሐሳብ የሚል የመጀመሪያው ክፍል ነበረ። እሱን ክፍል ለአንድ አመት 9 ወር በላይ ያለመታከት በፌስቡክ ላይ አዳዲስ ሐሳቦችን ያመጣው ይሄንን ስሩ ይሄ እንደዚህ ይሰራል ይያሉ ብዙ ልጆችን ማነሳሳት ነው የመጀመሪያው። ስለዚህ እሱ ፌዝ ካለቀ በኋላ ሁለተኛው ክፍል access to capital ወይም ደግሞ ነው እሱ በcommunity collateral የተመሰረተ ፈንዶችና ብድሮች የመሳሰሉ ነገሮች እንዲያገኙ ነው። አንድ ሰው ሐሳብ ከመጣለት immediately ሐሳቡ ሳይከስር ቶሎ ካፒታል አግኝቶ ስራውን ወይ ሐሳቡን የሚተገበረበትን ወይ ነው። እሱንም እንደ ድር ቁብ ንጃ እንደ ደቦ እንደ አቆልቋይ እንደ መሶብ የሚባሉ ሞዴሎች አሉኛ ሀገር በጣም የሚገርም የማህበረሰብ ውል የማህበረሰብ ይሁንታ የማህበረሰብ መያዣ የሚባሉትን እንትኖች ለመተግበርና ለማለማመድ ነው እንዲያዩት ለማድረግ ነው። ሌላው የመረዳዳት ባህሪ እንዲኖረን ነው። ሌሎች አፍታሞች ምናልባት በእርዳታ ላይ የተመሰረተ እርዳታ ከሚያደርጉ ኖርማሊ በስራ ላይ የተመሰረተ ቢያደርጉ ብዙ ሰው ብዙ ወጣት ከስራው ወደ ስራ ይገባል ነው። ስለዚህ እነዚህን በማየት የአሁኑን የሶሻል ሚዲያ እንቅስቃሴ ጀመርኩኝ። ለቀጣይ 3 ወር ይቀጥላል።
አዳዲስ የስራ ፈጠራ ሐሳብ ያላቸው ወጣቶች ማበረታታት አላማ እንዳለ የገለጹት ይመራ ግብር እስካሁን 5 ዙሮች በፌስቡክ የቀረቡ የፈጠራ ሐሳቦችን አወዳድረው በመምረጥ የመነሻ ወረት የሚሆን ገንዘብ ለአሸናፊዎች ስለመስጠታቸው ባላብቱ ይናገራሉ።
ምንድነው ማረገው በ3 መስመር ወይ 30 ወርድ ወይም ቃላት ባልበለጠ ሐሳባችሁን ግለጹ። ከዛ በኋላ ደግሞ ምን ያህል ብር እንደሚያስፈልጋችሁ እስከ 100,000 ብር ግለጹ። ከዛ በኋላ ደግሞ ይሄንን ነገር በ3 ወር ውስጥ ለውጥ አሳያለው ነው። የማይመለስ ብር ነው መሰጣቸው አክቹአሊ ለውጥ እንዲያሳዩ ነው። ደን ይሄንን ሲያደርጉ ብዙ ሰው ላይክ ያረጋቸዋል። ብዙ ሰው የሚያቃቸው ሰው ከዛ ከሚያቃቸው ከኛ ከሚያቀን ሰው ደግሞ እነሱን የሚያቃቸውና ሐሳባቸውን የወደደላቸው ሰው ይሄንን ሰው አቀዋለሁ እቺን ልጅ አቃታለሁ ቢሰጣት ትሰራለች የሚል ቬሪፊኬሽን 3-4 ከተገኘ ብሩ ይሰጣል። ትልቅ የማህበራዊ ድጋፍ ያገኛ ብሩን ያገኛል እንትን ያደርጋል። ስለዚህ ያሸነፈ አይመጣም። ስለዚህ ያላሸነፈ ደጋግሞ ሁልጊዜ ቶት ኦፍ ክላሪቲ ወይም ያሳብ ንጽህና ልበለው መሰለኝ እንደዛ እስኪ ኖረው ድረስ ይደጋግማል እንትን ያደርጋል። ይሄንን 3 ስቶሪ ዘነው እንሄዳለን ማለት ነው። አሁን ያለበት ደረጃ 5ኛው ላይ ነው ያለው። ሽልማት ተሸልመናል 5ኛው ላይ የጀመርነው ሰሞኑን ስለሆነ ኦልሞስት 5ኛው ሽልማት ላይ ደርሻለሁ። 6ኛ 7ኛ ያለ ይቀጥላል።
ወጣት አብዱ ሰላም ማሩፍ የሚኖረው በራያ ላማጣ ከተማ ነው። ከዩኒቨርሲቲ ከተመረቀ 7 አመታት እንዳስቆጠረ የገለጠልን አብዱ ሰላም በዚህ ባላብቱ ባዘጋጀው ተነሳሽነት በመጀመሪያው ዙር ውድድር የሚሰራውን የሥራ ሐሳብ አቅርቦ የሥራ ማስጀመሪያ ገንዘብ ማግኘቱን አረጋግጦልናል።
መጀመሪያ ምናምን በቤንዚን ምናምን ቸርቻሮ ምናምን ሰራ ነበር። እዛ ባጋጣሚ በተፈጠረ ዞርነታ ምክንያት ሥራው ምናምን አቆመን። ያለንን ብር ራሱ ጨርሰና የነበረው ሁኔታ የነበረው እና ኢንተርኔት ምናምን በጣም ስለምወድ ብዙ ጊዜ የምከታተለው እንደዚህ የስራ ምናምን ሁኔታዎችን ምናምን ነው እየተከታተልኩ ያለሁት። እዛ በአጋጣሚ ተለጥፎ ሳይ ውስጥ ድሌ ልሞክር ብዬ ሀሳቤን አጋራሁኝ። እዛ በአጋጣሚ ብዙ ሰዎች ስለወደዱትኝ ያው አሸነፍኩ ማለት ነው። ያቀረብኩትኝ እኔ ባለትዳር ነኝ፣ ሚስቴ የርስ ቤትና የትራስስራ ሙያ ስላላትኝ ይህን እድሉን ካገኘሁኝ በዚህ መዋደር እፈልጋለሁኝ ምናምን ብዬ ነበረ። እዛ ያሉት ሰዎች ምናምን ምንም አያውቁኝም፣ ሀሳቤን ብቻ ስለወደዱትኝ አብዛኛዎቹ መርጠውኛል። በዚህ ሆኖ አሸናፊ ሆንኩትኝ። በመጀመሪያ ማሸነፌ ምናምን እንደተነገረኝ ዲጂአይ በውስጥ መስመር እንኳን ደስ አለህ አሸንፈህ ምናምን አለኝ። እዛ ብሩ ወደ እኔ አካውንት ገባ። አሁን እንግዲህ ሳምንት ምናምን የሆነ ነው ወደ ስራ ከገባን።
በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር የሆኑት ወይዘሮ ሀውለት አህመድ እንደሚሉት የተነሳሽነት ከተለመደው በፋይናንስ ተቋማት ከሚሰጡ የብድር ወይም የድጋፍ አይነቶች የተለየና የወጣቶችን የስራ ተነሳሽነት ለማሳደግ የሚያግዝ ነው።
ታዳጊ ሀገሮች ላይ ያው እኛን ጨምሮ ከስራ መፍጠር በተለይ ከንግድ ስራ ፈጠራ ጋር ተያይዞ ያሉ እንቅስቃሴዎች ትንሽ የተዳከሙ ናቸው። ምክንያቱም በዚህ ጉዳይ ላይ የፋይናንስ ነገር ሁልጊዜ እንደ ጥያቄ የሚነሳ ነው እና የኛ አገር ያሉ ፋይናንስ ተቋማት ብዙ ጊዜ እንደዚህ አይነት አይዲያዎችን በተለይ በስሞል ስኬል የሚሰሩ የፋይናንስ የማድረግ ብዙም ልምዱም የለም በፍላጎቱም ራሱ ያለ አይመስልም ዝም ብለህ ስታይ ማለት ነው። እና የንግድ ስራ ፈጠራዎች በተለይ በወጣቱ በኩል የተወሰኑ መነቃቃቶች አሁን ያነሳኸው በማህበራዊ ሚዲያ በአንድ ባለሀብት የተጀመረው እንቅስቃሴ በጣም ብዙ ወጣቶች ምን ያህል ሀሳብ ይዘው እንደተቀመጡ ለመስራት ፍላጎት እንዳለ ፋይናንስ ችግር እንደሆነባቸው በጣም በሰፊው ለማየት እኔ ችያለሁ በበኩሌ በዚህ እንቅስቃሴ ማለት ነው። በተጨማሪም ደግሞ ያው በኢትዮጵያ ቴሌቪዥን በሚተላለፉ ፕሮግራም እዛም ላይ በምንሰራው እንግዲህ በዳኝነት ስራ ለማየት ችለናል። በጣም ብዙ ተወዳዳሪዎች መጥተው እሱንም ለመዳኘት በምናደርገው ያው ሂደት እንደዚህ አይነት ነገሮችን ለማየት ችለናል። ግን ይህንን የሚያበረታታ በተለይ የኛ ፋይናንስ ተቋማት አይዲያ ፋይናንሲንግ ላይ ደካሞች በመሆናቸው ምክንያት ብዙም ወጣቶች ሲታገዙ አላየንም። ስለዚህ እዚህ ማህበራዊ ሚዲያው ከፍተኛ መነቃቃት የመጣው ካለው እጥረት ይህን ፋይናንስ የማድረግ ከፍተኛ እጥረት ውስንነት መኖሩን ነው የምታየው እና በአስር ሺዎች የሚቆጠሩ ሀሳቦችን ስናይ ሰንብተናል ማለት ነው በዚህ ጥቂት ቀናት ውስጥ።
ይህ መርሃ ግብር ወይም ተነሳሽነት የስራ ፈጠራ ሀሳብ ያላቸውን ወጣቶች ከማገዝ ባለፈ እንደ ጥናትና ምርምር የሚያገዝ ጭምር ነው የሚሉት ባለሀብቱ ቀጣይ ምዕራፎችም እንዳሉትም ይናገራሉ።
ሚሽን 100,000 ብር አሁኑ ነው። ሚሽን 100,000 ብር እኛም ሲስተሙም ሰውም የሚለማመድበት ፌዝ ነው። ከዛ ሚሽን 500,000 ብር አለኝ እሱም የተወሰነ ይሄዳል ቅስ እያልና ከዛ ደግሞ ሚሽን 1,000,000 ብለን እናመጣለን እሱ እዛ ጋ ይቆማል ማለት ነው። እሱን ከጨረስን በኋላ ሶስተኛው ፒላር የሚሆነው የፕሮጀክት ማኔጅመንት ስልጠና መስጠት ነው። በቪዲዮዎች በምናምን እንደዚህ ሀሳቡ አለ ገንዘቡ አለ ከዛ አሁን እንዴት ነው ሰልጥነው ጉዳያቸውን የሚያስፈጽሙት የሚለው ፌዝ አለ። ቀጥሎ የምናደርገው እሱ ለተወሰነ ጊዜ ለረዘም ላለ ጊዜ ይሄዳል። አራተኛው ፕላትፎርም መፍጠር ነው። ሶሻል ሚዲያው ላይ ሊሆን ይችላል ሌላ ሰው ወይ ደግሞ ሌላም ሰዎች ሊሆኑ ይችላሉ ሀሳባቸውን ይዘው መሸጥ ሀሳብ መግዛት ፓርትነርሺፕ መመስረት የመሳሰሉ ነገሮችን ፕላትፎርም እናደርግና ከነዚህ ከአራቱ ፌዞች ውስጥ ኤክስፐሪመንታል ስለሆነ ጥናት ስለሆነ ከአራቱ ፌዞች ውስጥ ቢያንስ 1,000 ኦልሞስት ባለጸጎችን ወጣቶችን መፍጠር ነው።
የአዲስ አበባ ዩኒቨርሲቲ መምህርት ወይዘሮ ሀውለት ይህን አይነት ግላዊ ተነሳሽነቶች ለሌሎች ባለሀብቶችና ተቋማትም ትምህርት እንደሚሆንም ይጠቁማሉ።
ወጣቶችን በተለያዩ ሞዴሎች አሁን እሱ በሄደበት ብቻ ሳይሆን የተለያዩ ሞዴሎችን በመጠቀም እነዚህን ወጣቶች ወደ ስራ ማስገባት በጣም የሚገራርሙ ሀሳቦች አሉ። አንዳንድ ጊዜ ከዛ ሁሉ ወይ 3 ወይ 4 ነው ፒክ አድርጌ ልጽፍ የምችለው ማለት ነው። በጣም ብዙ ናቸው እና ሁሉንም ፋይናንስ ለማድረግ እንግዲህ አቅም ይኖራል የሚለው ነገር እንዳለ ሆኖ ነገር ግን ለአንድ ሰው እድል ፈጠርክ ማለት ከሱ በታች ደግሞ በጣም ለብዙ ስራ ፈጣሪዎችም ወይም ደግሞ ስራ ፈላጊዎችን ማሰባሰብ እና ማስጠለልም ጭምር ነው እና ሁሉም ሰው በተለይ የሚችሉቱ አቅም ያላቸው ሊማሩበት የሚገባ ነው። የፋይናንስ ተቋማትን ጨምሮ ሁሌ በተለመደው በጣም ኮንቬንሽናል የሆነ መንገድ ብቻ ነው የሚከተሉት። ለምሳሌ አሁን የፋይናንስ ተቋማት ምንም በቃ የተለመደ ነው። ኮላተራል ታይዛለ፣ የሆነ ገቢ ያለው የቢዝነስ እንቅስቃሴ ያለ መክፈል የምትችል ምናምን በቃ የተለመዱ ክራይቴሪያ እሱን ያሟላ ከዛ ገንዘብ ካለው ያበድራል። ከዛ ያንን የማስመለስ የመከታተል ነገር ነው። ከዛ የተለየ አዲስ ነገር ብዙም አታይም እና በጣም መስፋፋትና መጠናከር ያለበት ነው ብዬ አስባለሁ።
እንደ ኢትዮጵያ ያሉ ከፍ ያለ ስርዓት ያለባቸው ሀገራት ችግሮቹ በመንግስታት አቅም ብቻ የሚፈቱ አይደለም የሚሉት ወይዘሮ አውለት የሀገር ውስጥ ንግድ ባንኮችን ጨምሮ የፈጠራ ሀሳቦችን በገንዘብ የሚደግፉ ተቋማትን በማስፋት ዘላቂ መፍትሄ ለማምጣት መስራት ይገባል ሲሉም ይመክራሉ። ይህ ተነሳሽነት ወጣቶችን ከማገዝ ያለፈ አላማ አለው ያሉት ባለሀብቱ አቶ ቢጃይ ናይከር ደግሞ መንግስትን ጨምሮ የፋይናንስ ተቋማት በዚህ ጉዳይ ላይ በቀጣይ ለሚሰሯቸው ፕሮጀክቶች መነሻ የሚሆን በሂደቱ የሚገኙ ልምዶችን የቀመረ የጥናትና ምርምር ውጤት ወደፊት ይፋ ለማድረግ ውጥኑ እንዳላቸውም ሀሳባቸውን አጋርተውናል። ለአሜሪካ ድምጽ አስማማየ ነው።
አድማጮቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።